ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ከመስታወት አረጋው ጋር አብረናችሁ እንዘልቃለን።
ሰላም እንደምናመሻችሁ። በምሽቱ ዝግጅት አርብ ከሰዓት ከጸደቀው የአስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሞዎች ሲያካሂዱ የሰው ሕይወትም መጥፋቱን ነዋሪዎች ተናግረዋል።
ተወኮሴ መንገድ ላይ ነበሩ ልጆች ላይ እርምጃ ተወስዷል። እነሱም አንዱ ህይወቱ አልፏል። ሶስቱ ከፍተኛ የመቁሰል አደጋ ደርሶባቸው ቁጥራቸውም ባላቅም፣ ሌሎቹ ደግሞ በዱላ ተገርፈዋል እና በዚህ ሁኔታ ነው እስካሁን ድረስ የቆየ ነው።
በኦሮሚያ የተለያዩ ከተሞች የተፈጠረውን ሁኔታ አስመልክቶ ከነዋሪዎቹ ጋር ተነጋግረናል። በዚህ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን ደግሞ በዩናይትድ ስቴትሷ መዲና የአስቸኳይ ጊዜ አዋጁን በመቃወም ሰልፍ እያካሄዱ ይገኛሉ። ዝርዝሩን ከስፍራው ይዘናል። ትናንት በተካሄደው ዓመታዊ የኦስካር ሽልማት ደግሞ The Shape of Water የተባለው ፊልም 4 ሽልማቶችን አግኝቷል።
And the Oscar goes to Frances McDormand, 3 billboards outside.
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና VOA የአዲሱ ትውልድ ድምጽ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ከዩናይትድ ስቴትስ ጋር አዲስና ፍትሐዊ የሆነ ሲሉ የጠሩት የንግድ ስምምነት ለመድረስ የምንችል ከሆነ ሜክሲኮና ካናዳ ያቀድኩት የብረትና የአሉሚኒየም ገቢ ቀረጥ እንዳይመለከታቸው ይደረጋል ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ሶስቱ ሀገሮች የሰሜን አሜሪካ ነጻ የንግድ ቀጠናን ስምምነታቸውን እንዲስተካከል እየተደራደሩ ሲሆን የሁለተኛውን ዙር ድርድራቸውን ሜክሲኮ ሲቲ ውስጥ እያጠናቀቁ ናቸው። ካናዳ ከሁሉም ትልቋ የዩናይትድ ስቴትስ ተናጋጅ ስትሆን ባለፈው ዓመት የ7.2 ቢሊዮን ዶላርስ አሉሚኒየም እና የ4.3 ቢሊዮን ዶላርስ ብረት ለዩናይትድ ስቴትስ ገበያ አቅርባለች።
የደቡብ ኮሪያ ፕሬዝዳንት ሙን ጄኢን ልዩ መልእክተኞች ዛሬ ሰኞ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ተገናኝተዋል የሚሉ ዘገባዎች ወጥተዋል። በዘገባዎች መሰረት ኪም ለመልእክተኞቹ የራት ግብዣ አድርገውላቸዋል። በደቡብ ኮሪያው መሪ ሙን ከፍተኛ የብሔራዊ ጸጥታ አማካሪ ቹንግ ዩ ዩንግ የሚመራው 10 አባላት ያሉት የልዑካን ቡድን የመሪያቸው መልእክት ይዘው ያልተለመደ በሆነ የቀጥታ በረራ ከሶል ተነስተው ፒዮንግያንግ ገብተዋል። መልእክቱ የኮሪያ ልሳነ ምድር ከኒኩለር መሳሪያ ነጻ መሆንና ዘላቂ ሰላም መመስረት ጉዳይ ላይ ያተኮረ መሆኑም ተጠቁሟል።
በጥቃት ወደ ተጠመደችው የሶሪያ ምስራቃዊቱ ጉታ ከተማ የሰብአዊ እርዳታ የጫኑ ተሽከርካሪዎች መግባት መቻላቸውን የተባበሩት መንግስታት ድርጅትና ዓለም አቀፍ ቀይ መስቀል ዛሬ አስታወቁ። ICRC የሶሪያ ልዑካንን በሰጡት መግለጫ 46 የጭነት መኪናዎች ለ27,000 የጉታ ነዋሪዎች የሚሆን ምግብና የሕክምና ቁሳቁስ ጭነው መጓዛቸውን ገልጸዋል። የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ በበኩሉ ብዛት ያላቸው ሕይወት አድን ቁሳቁሶችን ለመጫን አልተፈቀደም ብሏል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በኢትዮጵያ የታወጀውን እና አርብ ዕለት የጸደቀውን የአስቸኳይ ጊዜ አዋጅ በመቃወም በተለያዩ የኦሮሚያ ከተሞች የተቃውሞ ሰልፎች ሲካሄዱ ቆይተዋል፣ እየተካሄዱም ይገኛሉ ሲሉ ነዋሪዎች ገልጸውልናል። ዜናው እንደደረሰ እናቀርባለን። በዚህ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን ታዲያ በዩናይትድ ስቴትስ መዲና ያስቸኳይ ጊዜ አዋጁን በመቃወም ሰልፍ እያካሄዱ ይገኛሉ። ያስቸኳይ ጊዜ አዋጁን በመቃወም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተደረገ የትውልደ ኢትዮጵያ ወይም ኢትዮጵያ አሜሪካውያን ሰልፍ ላይ የተገኘው ዘጋቢያችን ሰለሞን አባተ ያቀጥሎ የተጠናቀረውን የድምፅ ዘገባ አድርሶናል።
አሁን የምገኘው ዋሽንግተን ዲሲ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በር ላይ ነው። ቁጥራቸው በርከት ያለ ኢትዮጵያውያን ሰልፍ እያደረጉ ነው። አሁን የማየው ብዙ ቁጥር ያለው ሰው የምገኘው ከዚህ ሰልፍ አስተባባሪዎች መካከል አንዱን አግኝቻለሁኝ። እዚሁ ሰልፍ ላይ ራሱን ያስተዋውቅልኛል። ጤና ይስጥልኝ ወንድሜ፣ እንደምንድን ነህ? ማን ልበል? አቶ ቴዎድሮስ፣ ምንድን ነው ያንተ ኃላፊነት እዚህ? ኃላፊነት ምንድን ነው?
የዚህ የሰልፉ አስተባባሪ ግብራይ።
ምንድን ነው ሰልፋችሁ ሀሳቡ?
ያው እንግዲህ በአሁኑ ሰዓት በሀገራችን የታወጀውን ስቴት ኦፍ ኢመርጀንሲ እና ስቴት ኦፍ ኢመርጀንሲ በህዝባችን ላይ ሊያደርስ የሚችለው አደጋን በተመለከተ ለአሜሪካ ስቴት ዲፓርትመንት ያለውን ሁኔታ ለመግለጽ እና እንደዚሁም በተጨማሪ የዚህ
ወያኔ
መስሪያ ቤት የሆኑት ካርሰን ወደ ኢትዮጵያ ይሄዳሉ። ያው ለሳቸው
ሬክስ ቲለርሰንም ይሄዳሉ። ነገ እዛ ይገባሉ።
ነገ ስለሚገቡ
ዋና የውጭ ጉዳይ ሚኒስትሩ ማለት ነው
ነገ ኢትዮጵያ ስለሚገቡ ለሳቸው ይህንኑ መልእክት በተለይ በዚህ በውጭ የምንኖር ኢትዮጵያውያን፣ ታክስፔየር ኢትዮጵያውያን፣
ግብር ከፋይ ኢትዮጵያውያን ማለት ነው፣ እዚህ አሜሪካውያን ማለት ነው፣
ግብር ከፋይ ኢትዮጵያውያን በሀገራችን ያለውን ሁኔታ ያሳሰበንና ስርዓቱ የህዝባችን ላይ ያወጀውን የጅምላ ጭፍጨፋ እንዲቆምና ይህ አዋጅ በአስቸኳይ እንዲነሳ ከዛም አልፎ ህዝባችን ከዚህ አምባገነን ስርዓት ተላቆ በዲሞክራሲ የሚመራባት ሀገር እንድትኖረው የሚያደርገውን እንቅስቃሴ የአሜሪካን መንግስት እንዲደግፍ ድምጻችንን ለማሰማት ነው።
አቶ ቴዎድሮስ፣ የአስቸኳይ ጊዜ አዋጁ ምን ያመጣል ብላችሁ ነው የምትቃወሙት?
እንግዲህ ከዚህ በፊትም በተወሰነ ተሞክሮ እንደምናውቀው የአስቸኳይ ጊዜ አዋጅ ለኢትዮጵያውያን መፍትሄ ከማምጣት ይልቅ ኢትዮጵያውያንን በነፃነት እንደፈለጉ ለመጨፍጨፍና እንደ ከዚህ በፊት ሁሉ በማናለብኝነት ሰዎች በነፃነት እንደ ሰው መንቀሳቀስ በሀገራቸው እንዳይችሉ የሚያደርግ የሰዎች የሰብአዊ መብት የሚጣስበትና የሰዎች ፍላጎት የሰዎች ጥያቄ በአግባብ መልስ እንዳይሰጥ የሚደረግበት ተልዕኮ ነው።
የኢትዮጵያ መንግስት የሚኒስትሮች ምክር ቤት ይህንን አዋጅ ሲያወጣ በሀገሪቱ ውስጥ በህገ መንግስታዊ ስርዓት ነገሮችን ለማስኬድ አስቸጋሪ ሆኗል የሚል ስጋት ነው ያለው። የተወሰነን የህዝብ ክፍል ኢላማ ያደረገ ጥቃት ሊፈጸም ይችላል የሚል ስጋት ነው ባለስልጣናቱ የሚያንጸባርቁት። እናንተ የዚህ ሰልፍ አዘጋጆች ምንድን ነው የምታስቡት
በዚህ ጉዳይ? በተለይ እኛ ኢትዮጵያውያኖች ካለን ባህል አብሮ የመኖር ባህል አብሮ በሀገራችን ላይ ተሳስቦ የመኖር ባህላችን ዛሬም እንዳለ እናምናለን። ኢትዮጵያውያን ስርዓቱ በራሱ ሆን ብሎ ከሚያደርጋቸው ጥቃቶች የተለየ ጥቃቶች ይፈጽማል ብለን አናምንም። እንደዚህ አይነት ነገር በፍጹምም አይፈጸሙም። እነዚህ አይነት ቅንብሮች ላለፉት ረጅም ዘመናት አንዱ አንዱን እንዲያጠቃ በራሱ በስርዓቱ እድሜውን ለማስረዘም የሚያደርጋቸውን ጥቃቶችም እናቅ ስለነበር ይህ ሆን ተብሎ ምክንያት ተፈጥሮ ህዝባችንን አፍ ለማስያዝ ስለ ነጻነቱ፣ ስለ አንድነቱ በጋራ የተነሳውን ህዝብ ለማሸማቀቅ ሆን ተብሎ የተዘጋጀ የድምፅ ማፈኛ ሲስተም ነው ብለን ነው የምናምነው። ምክንያቱም ህዝባችን አንድ ነው። ህዝባችን ፍቅር ነው። እስከ ዛሬም እንደዚህ አይነት ነገሮች የሚያደርግ ህዝብ ቢሆን ኖሮ ብዙ በኢትዮጵያ ውስጥ ብዙ ተቃውሞዎች፣ ብዙ እንቅስቃሴዎች ተደርጓል። ሁሉም አንዱ አንዱን እየተሸፋፈነ በጋራ በፍቅር የሚኖር ህዝብ ነው።
በኦሮሚያ ክልል ዛሬም ውጥረትና ግድያ መፈጸሙን ያነጋገርናቸው ነዋሪዎችና አንድ የከተማ ከንቲባ ገልጸውልናል። አርብ ከሰዓት ከጸደቀው የአስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሟቸውን ለመግለጽ ወደ ዋና የመኪና መንገዶች በመሄድ ድልድይ ሲዘጉ እንደነበረም ገልጸዋል። ይህንንም ተከትሎ የታጠቁ ኃይሎች በወሰዱት በተባለው እርምጃ የሰው ሕይወት መጥፋቱንና በጥይትና በድብደባ የቆሰሉ ሰዎች እንዳሉ ጨምረው ተናግረዋል። በተለይ በጉደር የሚገኙ አንድ እናት መኖሪያ ቤታቸው ውስጥ የታጠቁ ሰዎች ገብተው ባለቤታቸው እንደገደሉባቸውና ልጃቸውን ደግሞ እንዳቆሰሉባቸው ገልጸዋል። የኢትዮጵያ መንግስት ባለስልጣናትም ከፌዴራል እስከ ክልል እንደዚሁም ደግሞ በኢትዮጵያ የሰብአዊ መብትን እንዲከታተል በመንግስቱ የተሰየመውን ድርጅት ጨምሮ ለማግኘት ሞክረን ስልካቸው አልተነሳም። ሁሉንም አካታ ጽዮን ግርማ ዝርዝሩን ይዛለች።
በኦሮሚያ ክልል ሁለተኛው ተቃውሞ ከተጀመረ 2 ዓመት ከ4 ወራት አስቆጥሯል። በዚህ ጊዜ ውስጥ በሀገሪቱ የተለያዩ እንቅስቃሴዎች ተስተናግደዋል። ከ3 ቀናት በፊት ደግሞ አርብ ዕለት በህዝብ ተወካዮች ምክር ቤት አዋጁ መጽደቁ ከተነገረ በኋላ ከአንደኛው ከተማ ወደ ሌላኛው እየተዛመተ አሁን በአብዛኞቹ የኦሮሚያ ከተሞች መንገድ ተዘግቷል። የትራንስፖርት አገልግሎት ተቋርጧል። በታጣቂዎችና በወጣቶች መካከል ፍጥጫ እንዳለ ይናገራሉ የምናነጋግራቸው ነዋሪዎች። ከጅማ 20 ኪሎ ሜትር ርቃ በምትገኝ ሰቃ ጨቆርሳ በምትባል ወረዳ ውስጥ ዛሬ የአንድ ሰው ህይወት መጥፋቱን ነዋሪዎችም የከተማው ከንቲባም ገልጸውልናል። ለደህንነታቸው ስለሚሰጉ ስማቸውን እንድንጠብቅ የገለጹልን ነዋሪ በወረዳዋ አደባባይ የተወጣበት ተቃውሞ እንዳልነበረ ይናገራሉ።
ሰቃ ጨቆርሳ ህብረተሰቡ ትንሽ ካለው ነባራዊ ሁኔታ ተነሳው መንገዶችም ዝግ ነው። አልፎ ተርፎ ደግሞ ትራንስፖርትም የለም፣ ምንም የለም። አሁን መከላከያ ያለ በአሁኑ ሰዓት በአካባቢው ያለው እንትን እንቅስቃሴ በዚህ በኮማንድ ፖስት ስር ወድቆ በአካባቢው ያለው ባለስልጣናት ምንም እንትን ድርሻ መሰብሰብ አልቻሉም። አካባቢው ላይ ያለው ፖሊስም ይህንን ኃይል ጉድ ለማገልገል ምንም ክፍተት የለውም። አሁን እነዚህ መከላከያዎች እንግዲህ ዝም ብሎ መንገድ ላይ ያለውን ሁሉ ዝም ብሎ እየመጡ ምን እያሉ ዛሬ አሁን ወደ 5 ሰው ነው እዛ ጋር የተመጣው። ዝም ብሎ ህዝቡ እንዳለ በሩን ዘግተው ምን ብለው ምንም ከቤት መውጣት የለም፣ ሱቅ አልተከፈተም፣ ምንም ማድረግ አልተቻለም። ጠቅላላው ከተማ ሙሉ በሙሉ በእንትን ስር ነው ያለው፣ በመከላከያ ስር ነው ያለው። አልፎ ተርፎ መንገድ ላይ አንድ ሰው ከተገኘ መሳት ነው። እነዚህ አሁን የተመጡት ከሌላ ቀበሌ የመጡ ልጆችም አሉበት፣ እዛም ያሉ ነዋሪ ሆኑ አሉ። ምንም ባላጠፋው እንትን ነው እንግዲህ የተመተው ሆስፒታል እየገቡ ያሉት እየሞተም ያለው ቶፊክ ዜኖ የሚባለው በህይወት አሁን ተመቶ እዛው ፈቃ 01 ነዋሪ የሆነው ህይወቱ አልፈዋል። ናስር አባቦር የሚባለው ከሜጢ ውሰኔ ቀበሌ የመጣ ነው። መሀመድ አባፊታ የሚባለው ከሜጢ ታከል የመጣ ገበሬ ማህበር ነው። ታሪኩ አሰግድ የሚባለው ከዛው ከፈቃ 01 ከተማ ነዋሪ የሆነ ነው። ወሰኑ ገላልቻን እዛው በዱላ ተደብድቦ ነው እሱ ሬቱ በጥይት ነው የተመቱት። ይህኛው በዱላ ተደብድቦ በጣም የተጎዳ ነው ወሰኑ ገላልቻ የሚባለው።
የሰቃ ከተማ ከንቲባ አቶ መሐመድ አወል ዳባ ስለ ሁኔታው ከአሜሪካ ድምጽ ተጠይቀው የከተማው ነዋሪዎች ለተቃውሞ አደባባይ እንዳልወጡ ገልጸዋል። ኮማንድ ፖስቱ እንዲነሳ የጠየቁ ወጣቶች መንገድና ሱቆችን መዝጋታቸውን ተናግረዋል። ይህንን ለማስከፈት ሲሞክሩ የነበሩት የፌዴራል ፖሊስ አባላት ተኩስ መክፈታቸውንም ገልጸዋል።
ተኩስ መንገድ ላይ የነበሩ ልጆች ላይ እርምጃ ተወስዷል። እነሱም አንዱ ህይወቱ አልፏል። 3ቱ ከፍተኛ የመቁሰል አደጋ ደርሶባቸው ቁጥራቸውም ባላቅም፣ ሌሎቹ ደግሞ በዱላ ተገርፈዋል እና በዚህ ሁኔታ ነው እስካሁን ድረስ የቆየ ነው። ኮማንድ ፖስቱ የራሱ የሆነ ተጽዕኖ እንዳለውም ይታወቃል። ከዚህ የተነሳ ነው እንግዲህ ኮማንድ ፖስቱን ተቃውሞ አሉ። በዚህ ሰዓት ኮማንድ ፖስት ሀገሪቷን መመራት እንደሌለበት በኮማንድ ፖስት የሚል አቋም ተይዞ ነው ለዚህ ሊወጡም የቻሉት ይህን እርምጃም ሊወሰድም የተቻለው ከዚህ የተነሳ ነው። እንግዲህ እንደ መነሻነት ፖሊሶቹም ያው ቤት ድረስ እየሄዱ ነው እንትን ያደረጉት። መንገድ ወደ ሌላ ወረዳም ሲያልፉ እርምጃ እየወሰዱ ነበር ያለፉት። ስመለሱም እንደዚያው እርምጃ እየወሰዱ ነው ወደ ተመለሱት ማለት ነው።
አቶ መሐመድ አወል አያይዘው በአሁኑ ሰዓት እየተፈጠረ ያለውን ሁኔታ ሊያውቁ የሚችሉበት መንገድ እንደሌለ ገልጸውልናል።
ገና ነው እንግዲህ እዚህ መንገድም አሁንም ተዘግቶ ስላለ ሰውም ብዙም አልተረጋጋም። በየቤቱ ነው ያለው፣ ሰውም ፈርቷል። ለዛ ሲባል ገና ለውይይት አልተዘጋጀንም። ሁሉም ወደ ቤቱ ገብቶ ነው ያለው። ከቤት እየወጣ አይደለም፣ ሰው እየተንቀሳቀሰም አይደለም። ተሽከርካሪም ምንም መንገድም ስለሌለ እየወጣ አይደለም። ትንሽ ስረጋጋ ብሎ ሁሉም በዚህ ሰዓት መውጣት የለብንም የሚል አቋም ይዞ ነው ሰው ወደ ቤቱም ወጥቶ ያለው።
በሌላ በኩል በዶዶላ፣ ባኮ፣ ነጆ፣ ሻሸመኔ፣ ሆሮ ጉድሮ፣ መንዲ፣ ጊምቢ፣ ጊንጪ፣ አምቦ፣ ጉደርና ሌሎች ከተሞች ውስጥ ውጥረት እንዳለ በወጣቶቹና በጸጥታ ኃይሎች መካከል ፍጥጫ መኖሩን ይናገራሉ። ያነጋገርናቸው ሰዎች እንደሚሉት የመከላከያ ሰራዊትና የፌዴራል ፖሊስ ልብስ የለበሱ በከፍተኛ ሁኔታ የታጠቁ የጸጥታ ኃይሎች በወታደር መኪናና በእግር በከተሞቹ እንደሚዘዋወሩና የተዘጉ መንገዶችን እንዲከፈቱ ለማድረግ ሲሉ ግጭት እንደሚፈጠር ገልጸውልናል። በጭሮ ከተማ ያነጋገርነው ነዋሪ ስሙን እንዳንጠቅስ ጠይቆ ዛሬ ጠዋት አብርሃም አብደላ የተባለ ወጣት በጸጥታ ኃይሎች ተገሏል ብሎናል።
ዛሬ ጠዋት ላይ አንድ ወጣት ልጅ መከላከያ ገለውታል። ጭሮ ዜሮ ተባበሩት ይባል አካባቢ ተባበሩት ወይም ኮንዶሚኒየም አካባቢ ልጁ ጠዋት የሆነ የመቃረጃ ለመጣት ከውጭ ወደ እየመጣ ነበር ወደ አንሳት አካባቢ። ከዚያ ቁም ብሎ ሲያባሩት ልጁ ሮጠ። ከዛ ያዙትና ደበደቡት። እንደገና ልጁ አሁንም አምልጦ ሮጦ የሰው ቤት ለመደበቅ የሰው ግቢ ገባ። ከዛ ተከትሎ ገቡትና ቀጥቶ እንደገና በጥይት ገለቱ። የልጁ ሬሳ ቤተሰብ ወስዶ አሁን ወደ ገጠር ሁላቁም የሚባል ነው ቤተሰቦች ገጠር
በሌላ በኩል ቅዳሜ ዕለት ጠዋት በጉደር ከተማ ውስጥ ታጣቂዎች በመኖሪያ ቤታቸው መጥተው አባቱን እንደገደሉባቸውና ወንድሙን እንዳቆሰሉበት አቶ ዋቁማ ድጋፌ ለአሜሪካ ድምጽ ተናግሯል።
ልክ ጠዋት ነው፣ አንድ ሰዓት አካባቢ ይሆናል። እኔ ተኝቼ ነበር። ወንድሜ ደግሞ ከኔ ጋር ስተኛ ነበር። ከአጠገቤ ተነስቶ ወደ ውጭ ወጣ እና ወደ ውጭ የአጥር በር ከፍቶ ወጣ እና ወደ ግቢ እነሱ ነይቶ ወደ ግቢ ሲመለስ ተከታትሎ ወደ ግቢ ውስጥ ገቡ። ከዛም ተከታትሎ ወደ ግቢ ውስጥ ሲገቡ አሁን አስወጡት የገባ ልጅ አስወጡት ምናምን አሉ። ከዛን አባቴ ሳምሶ ደንግጦ ወጣ። ራቁቱ ወጣና ሱሪ ብቻ ነው እንጂ የለበሰ ቀበቶንም አልታጠቀም። ልጆች ምንም አላጠፉም። ሁሉም ከግቢ ምናምን ስላቸው እነሱ ሊወጡ አልቻለም። ከዛን ወንድሜ በማል እኔ ዱላ ይዞ ወጣና እነሱን ድምፅ ሰምቼ እኔ ደግሞ ወጣሁ ራቁቴ ማለት። ከዛ ራቁቴ ወጣሁና ያ ልጁ ዱላ ይዞ ቆመዋል። እነሱ ሊወጣቸው አባቴ ወዳ ወዲ ገፋ ገፋ ሲያረጉት አየና ሁኔታ አላማረው መሰለ። ከዛን እኔ ደግሞ ልጁን ወደ ቤት ውስጥ ተመለስና ብዬ ልጁን መለስኩት ወደ ቤት ውስጥ ለእኔ ራቁቴን ወጣ። ከዛን እኔ ልክ ልጁ ወደ ቤት ውስጥ አስገብቼ ወደ ቤት ሲገባ ሱሪ ሊለብስ ወደ ቤት ሲገባ ልጁ ዱላውን ይዞ ወጣና አባቱ ለእንትን ስመታቸው ልጁንም አባቴንም እዛው በቃ ግቢ ውስጥ አሳረፉት አባቴን። ወንድሜ ደግሞ አንድ እጁ ላይ ተመታ ጥይት በጥይት ሁለተኛ ደግሞ በጆሮ በኩል ገባችና አንዷ ጥይት በግንባሮ በኩል ገባች። ባቴ በዛው ሰዓት ውስጥ ነው ያረፈው።
ይሄ የሆነው ግቢያችሁ ውስጥ ነው?
የተከሰተው ግቢያችን ውስጥ ነው።
የት ነው ቤታችሁ? የት አካባቢ ነው? ቀበሌ ስንት ነው? የቤት ቁጥራችሁ ስንት ነው?
የቤት ቁጥሩን ካን የለንም። ጉደር አካባቢ ነው። ወደ 00 አካባቢ የሚባል አለ። ወረዳችን ደግሞ ቶኬ ጉዳይ ነው የሚባለው።
አባት ስንት አመታቸው ነበር?
55 ደርሳል ብዬ ገምታለሁ።
ስንት ልጆች ነበራቸው?
ስምንት ሴቶችና አንድ ተመጣውና እኔ ብቻ ነኝ ያለው። ሁለት ወንድና ስምንት ሴት።
በምን ስራ ነበር የሚተዳደሩት?
እሱ ያው የሚያስተዳድረን እርሻ ነው።
በትላንትና ዕለት በጉደር አምቦና ጊምቢ የሚገኙ ነዋሪዎችን አነጋግረን በተመሳሳይ በኢትዮጵያ የሕዝብ ተወካዮች ምክር ቤት የጸደቀውን አዋጅ ወጣቶች ተቃውመው መንገድ በመዝጋት ተቃውሟቸውን ሲገልጹ እንደነበር ነግረውናል። የጸጥታ አካላት በወሰዱት እርምጃም የሰው ሕይወት መጥፋቱን መዘገባችን ይታወሳል። ሁኔታውን በተመለከተ የዞን ኃላፊዎች የክልሉንና የፌዴራል መንግስቱን ምላሽ ለማግኘት ትላንትም ሆነ ዛሬ ከፍተኛ ጥረት አድርገን ነበር። ስልካቸው ስለማይነሳ አልተሳካልንም። በሌላ በኩል የአስቸኳይ ጊዜ አዋጁ አስፈጻሚ ኮማንድ ፖስት የጸጥታ ኃይሎች አስፈላጊ ያለውን እርምጃ እንዲወስዱ ማዘዙን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
يا የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። የሚቀጥለውን ዘገባ እናስተዋውቃችሁ። የምሽቱ የጋቢና እንግዳችን ሳሊና ጋዜጠኛ ነው። በስዕል ስራው የስደትን አስከፊነት ማሳየት ነው የሚሞክረው። ኤልያስ ለማ በኬንያ የካኮማ ስደተኞች ካምፕ ለ12 ዓመታት የኖረ ኢትዮጵያዊ ነው። እንግዲህ ገልሞ ዳዊት ከኬንያ ከዛው ከካኩማ የስደተኞች ጣቢያ ያደረሰንን ዘገባ እናድምጥ።
ሰዎች የዕለት ተዕለት ኑሯቸው ምን እንደሚመስል ለማሳየት ነው ጥረት ማድረገው። ብዙ ጊዜ የስደት ላይ ያሉትን ቻሌንጆች ለማሳየት እጥራለሁ። እነዚህ ነገሮች ለማሳየት ነው የሚሞክረው። የስደት አኗኗር በጣም እጅግ የተለየ ነው። ምናልባትም ወደፊት ወደ ማህበረሰቡ ስንቀላቀል ሊቸግረን ይችላል ብዬ ሁሉ እሰጋለሁ። እውነቴን ነው የምልህ። ልጆች እዚህ ተወልደው የሚያድጉ ልጆች አሉ፣ ብዙ ችግር የሚገጥማቸው አገራቸውን የማያውቁ ወይ የዚህ ሀገር ዜጋ ሆኑ የሌላ እንደዚህ አይነት ልጆችን ለማሳየት ወደፊት ተስፋቸው ምን ይሆናል፣ በዚህ ችግር ውስጥ ያሉ ህጻናቶች እንደዚህ አይነት ነገሮችን ብዙ ጊዜ መስራት ያስደስተኛል እና እሱን ነገር ለማሳየት ነው መሞክረው።
ሰዓሊና ጋዜጠኛውን ትውልደ ኢትዮጵያዊ ኤልያስ ለማን ነበር አሁን የሰማችሁት። ኤልያስ ካኩማ በመባል በኬንያ ያለ የስደተኞች ካምፕ ነዋሪ ሲሆን ላለፉት 12 ዓመታት በዚሁ ካምፕ ነው ሲኖር የነበረው። ኑሮ በስደተኞች ካምፕ በጣም አስቸጋሪ ቢሆንም ኤልያስ የሚወደውን የስዕል ሙያ ግን አልተወም። ይልቁንም በስደት ከጭንቀት የሚሸሸግበት ነገር ቢኖር ስዕል በመሳል ነው ሲል ይናገራል።
ስደት በጣም አስከፊ ነገር ነው። ሲጀመር በጣም ቋንቋ ያለው አይመስለኝም። በጣም ከባድ ነው። ነገር ግን ምን አለ መሰለህ፣ ጥበበኛ ከሆንክ እዛ ጋር ነው አንተ የምትፈተነው። እንግዲህ ምናልባትም ብዙ ቻለንጆች አሉ በስደት ውስጥ። ነገር ግን አንዳንዴ ጥበበኛ ስትሆን ያው ኑሮህንም በጥበብ አይን የማየት ሁኔታ ይኖራል እና ብዙውን ጊዜ እኔ በጥበብ ውስጥ አሳልፍ ነበር፣ በስዕል ውስጥ ማለት ነው፣ በጽሁፍ ስራ ውስጥ አሳልፋለሁ። ስለዚህ ኑሮዬን የማወዳደር ሁኔታ አልነበረም ከሌሎች ሰዎች ጋር እና ብዙ ጊዜ ራሴን ደብቄ በስዕል ውስጥ አሳልፍ ነበረ። በእርግጥ ረጅም ጊዜ ነው። አንዳንድ ጊዜ ያው እንደ ሰው ብሶት የሚሰማ ሰዓት ይኖራል፣ ችግሮች ይኖራሉ። የአካባቢው አየር ከባድ ነው። እነዚህ ነገሮች የመቋቋም ሁኔታ ሊቸግር ይችላል። ይሄ አይጋድም። ግን አርቲስት ወይም በጥበብ ዓለም ውስጥ ያለ ሰው ምናልባት ትንሽ የተሻለ ነው ብዬ ገምታለሁ በዚህ አይነት አኗኗር ላይ።
ስዕል ማንሳት የጀመረው በልጅነቱ ነበር ኤልያስ። በተለይ አዲስ አበባ አብዮት ቅርስ ትምህርት ቤት በነበረበት ጊዜ በስዕል ይወዳደር እንደነበር ያስታውሳል። ከዚያም የሁለተኛ ደረጃ ትምህርቱን እንደጨረሰ በጋዜጦች ላይ የሚያያቸው ካርቱኖች በመሳቡ ለጋዜጦች ካርቱን በማዘጋጀት ጀመረው።
በ1985/86 አካባቢ እኔ ተማሪ ነበርኩና አንዳንድ ስዕሎች አይ ነበረ ጋዜጦች ላይ የካርቱን ስዕሎች እና እድሉን አግኝቼ እዛ ላይ መሳተፍ ጀመርኩኝ። የካርቱን ስዕሎች ለአንዳንድ ጋዜጦች እየሰጠው በተለይ አንድነት የሚባል አንድ ጋዜጣ ነበረ፣ በመላው አማራ ሕዝብ ድርጅት የሚታተም ለእነሱ አቀርብ ነበረ። ማዕበል የሚባል አንድ ጋዜጣም ነበረ፣ ለእሱም አቀርብ ነበር። በኢትዮጵያ አቆጣጠር 1991 ዓ.ም በቋሚነት ለማዕበል ጋዜጣ ዋና አዘጋጅ ሆኜ ሰርቻለሁ፣ ከሀገር እስከወጣሁበት ድረስ ማለት ነው። በ1994 ነው ከሀገር ቤት የወጣሁት።
ኤልያስ ህልሙ ስዕልንና ጋዜጠኝነትን አብሮ ማስገድ ነበረ። ነገር ግን ይስራበት የነበረው የማዕበል ጋዜጣ ተዘግቶ የስራ ባልደረቦቹን በመታሰራቸው ከሀገር ለመሰደድ እንደተገደደ ይናገራል። አሁን ኑሮው በስደተኞች ካምፕ ሲሆን በየዕለቱ ሰርቶ በሚያገኛት ገቢ የስዕል ስራውን ይደጉማል። ኤልያስ በካኩማ የስደተኞች ካምፕ እሱን ጨምሮ ወደ 4 ኢትዮጵያውያን ሰዓሊዎችም እንዳሉ ይናገራል። በሚኖሩበት የስደተኞች ካምፕ የማሳያ ቦታ ባለመኖሩ እሱና ጓደኞቹ ብዙ ጊዜ እንደሚቸገሩ ኤልያስ ያብራራል። የዓለም አቀፉ የስደተኞች ድርጅት UNHCR ኬንያ ቅርንጫፍ እንደ ኤልያስ ተሰጥኦ ላላቸው ስደተኞች አርቲስት ፎር ሪፊውጂ የሚል ፕሮጀክት ቀርጾ በመጠኑ ድጋፍ ያደርግላቸዋል። የስልጠናና የስዕል ቁሳቁስ ድጋፍ አንዱ ሲሆን በተጨማሪም እነ ኤልያስ የስዕል ስራቸውን ለተመልካቾች እዚህ ናይሮቢ መጥተው እንዲያቀርቡ ወጪያቸውን በሙሉ በመሸፈን ያግዛቸዋል። ኤልያስ የፕሮጀክቱ ተጠቃሚ ሲሆን ከዚህ በፊት በኬንያ ብሔራዊ ሙዚየም የስዕል ስራዎቹን ለተመልካቾች አቅርበዋል።
እንግዲህ አንድ 5 ጊዜ አካባቢ ኤግዚቢት አድርጌያለሁ። ከተለያዩ የአገሪቷ ሰዓሊዎች ጋር ተዋውቄበታለሁ። ጥሩ ቦታ ላይ ነበረ ኤግዚቢት ምን አደረገው እና ትልልቅ ሰዓሊዎች ጋር የምንገናኝ የሚተዋወቅበት ሁኔታ ተፈጥሮልናል። ይሄ ለእኔ በጣም ትልቅ ነገር አለው። በተለይ አንድ መኝ የነበረው አንድ ስፍራ አላቸው፣ የኬንያ ናሽናል ሚዚየም። በጣም ትልቅ ሚዚየም ነው። በዛ አካባቢ አልፍ ነበርና ድሮ መቼ ነው እዚህ ቤት እንደው የሚያሳዩ የሚል መንፈስ ነበረ። ሁል ጊዜ ጓጓ ነበረ እና ሁለት ጊዜ አካባቢ ድሉን አግኝቼ እዛም ኤግዚቢት አድርጌያለሁ። እና ይሄ ትልቅ ነገር ነው በእውነት።
ኤልያስ በሚኖርበት ካኩማ ስደተኞች ካምፕ የስዕል ማሳያ ቦታ አለመኖር የሰዓሊው ችግር መሆኑን ይናገራል። የአርቲስት ፎር ሪፊውጂ ፕሮጀክት አስፈጻሚ ድርጅት ዳኒሽ ሪፊውጂ ካውንስል ችግሩን ለመፍታት የበጀት እጥረት እንዳለበት ይናገራል። የዳኒሽ ሪፊውጂ ካውንስል ካኩማ አካባቢ ቢሮ ኃላፊ ኔቪላንጎሮ ኬንያ በሚገኙ ካምፕ ለሚኖሩ ሰዓሊዎች ድርጅታቸው በየካምፑ የማሳያ ቦታ መገንባት ባይችልም ወደፊት ሰዓሊዎች ስዕሎቻቸውን የሚሸጡበትን መንገድ እያመቻቸ መሆኑን ይናገራሉ።
When we train, they make improvements. The next question they ask, yes, we have improved a bit, but we can't get the market.
ስልጠና ሰጥተናቸው መሻሻል ሲያሳዩ የሚጠይቁን እሺ፣ አሁን እውቀት አግኝተናል፣ እንዴት ነው የገበያ ዕድል የምናገኘው የሚል ነገር ያነሳሉ። እናም እያደረግን ያለው በካኩማ እንደዚሁም በናይሮቢ ለሰዓሊዎች ኤግዚቢሽን የሚካሄድበት ቦታ ማየት፣ በተጨማሪም ከስዕል ማሳያ ቦታዎች እንዴት ግንኙነት መፍጠር እንደምንችልና በኢንተርኔት ስዕሎቻቸውን ለገበያ ማቅረብ የሚችሉባቸውን ሁኔታ እያጤንን ነው፣ በኬንያም ከኬንያ ውጭም።
በዚህ በአርቲስት ፎር ሪፊውጂ ፕሮጀክት ሁለት ታዋቂ የኬንያ አርቲስቶች ማለትም የኬንያው ዘስታር ጋዜጣ ካርቱኒስት ቪክተር እንዱላ እና የኬንያው ሂፕሆፕ ሙዚቃ አቀንቃኝ ሄንሪ ኦሃንጋ ወይም ኦክቶፒዞ በአጋርነት ይሳተፉበታል። በእስካሁኑም ስልጠናውን እየወሰዱ ካሉ ሰዓሊዎች አንዱ በፈረንሳይ ሀገር ለአንድ መጽሔት በካርቱኒስትነት እየሰራ መሆኑን አቶ ኔቪል ለአሜሪካ ድምፅ ተናግረዋል። ኤልያስም ወደፊት ካለበት የስደተኞች መጠለያ ወጥተው ሙያውን በትምህርት አዳብሮ ሕይወቱን ማቅናት ያስባል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ወደ ተከታዩ ዘገባችን ስናልፍ ትናንት በተካሄደው ዓመታዊ የኦስካር ሽልማት ደ ሼፕ ኦፍ ዋተር ምርጥ ምስልን ጨምሮ አራት ሽልማቶችን አግኝቷል። የዚሁ ፊልም አዘጋጅ ሜክሲኮዊው ጊሌርሞ ዴል ቶሮ ምርጥ የፊልም አዘጋጅ በፊልሙ ዝግጅት ቅንብርና በወጥ ፈጠራም እንደዚሁ ተሸላሚ ሆኗል። ዘጋባችን ማይክ ሲልቨን ከሎስ አንጀለስ ያደረሰንን መስታወት አረጋው ይዛለች።
ፍራንሲስ ማክዶርማን ስሪ ቢልቦርድስ አውትሳይድ ኤቢንግ ሚዙሪ በተሰኘው ፊልም ላይ ሴት ልጇን የገደለውን የከተማ ፖሊስ በሰራው ግፍ የምታሸማቀቅ እናት ባህሪን ወክላ የትወና ብቃቷን በማሳየቷ የዓመቱ ምርጥ ተዋናይት በመባል ተሸልማለች። ማክዶርማንድ ሽልማቷን በምትቀበልበት ወቅት የተጎዱ ሴቶችን ለማሰብ ስትል በአዳራሹ የሚገኙትን ሜሪል ስትሪፕን ጨምሮ ሴት ተዋንያንም በሙሉ ከመቀመጫቸው እንዲነሱ ጠይቃ ነበር። ተዋንያን ሜሪል ከቻልሽ ሁሉም ይነሳሉ፣ ተነሱ። የፊልም ባለሙያዎች፣ አዘጋጆች፣ ፊልም አቀናባሪዎች፣ ጸሐፊዎች፣ የሲኒማ አቀናባሪዎች፣ ሙዚቃ ጸሐፊዎች፣ የልብስ ዲዛይነሮች፣ ሁላችሁም ተነሱ ነበር ያለችው። ሁሉም ሴቶች የሚናገሩት በሕይወታቸው ያለፉባቸው ታሪኮች አሏቸው። የእያንዳንዳቸው ታሪክ ለእይታ እንዲቀርብ ደግሞ የገንዘብ ድጋፍ ያሻል ማክዶናልድ ብላለች በንግግሯ። በሽልማቱ መድረክ ታላቅ ርዕስ ሆኖ ያመሸው በሆሊውድ እያደገ የመጣውን የጾታ ትንኮሳና ጥቃት የሚያደርሱ ወንዶችን ቁጥር መጨመር ጉዳይ ነበር። አብዛኛዎቹ የሽልማቱ ታዳሚዎች በቅርቡ የተጀመረውን የሴቶች ጥቃት ለመቀነስ ታይምስ አፕ የተሰኘውን እንቅስቃሴ ለመደገፍ ጥቁርና ነጭ ምልክት በየልብሳቸው ላይ አያይዘውም ነበር። ታይምስ አፕ በስራ ቦታዎች በሴቶች ላይ የሚደርሱ ጾታዊ ጥቃቶችን ለሕግ እንዲቀርቡ የሚያደርግ በዩናይትድ ስቴትስ በቅርቡ የተጀመረ እንቅስቃሴ ነው። ባሳለፍነው ወር በፍሎሪዳ ግዛት 17 ሰዎችን በጅምላ ግድያ መቃወማቸውን የሚያሳይ ብርቱካናማ ሪባን በልብሶቻቸው ላይ ያኖሩ በርካታ ታዳሚዎችም ነበሩ። በሽልማቱ ምሽት ሌላው የመነጋገሪያ ርዕስ የነበረው ፊልም በዓለማችን የሚያሳድረው ተጽዕኖ የሚለው ጉዳይ ነበር። ታዋቂው የፊልም ባለሙያ ጊልሞ ዴል ቶሮ በሰዎች መካከል ያለውን ያለመግባባት የመቅረፍ ኃይል እንዳለው ተናግሮ ነበር።
Because I think that the greatest thing our art does and our industry does is to erase the lines in the sand.
እንደማስበው የጥበብ ስራችንንና የፊልም ኢንዱስትሪያችንን የተከለከሉ ድንበሮችን ማገናኘት አስችሏል። ዓለም ውስጥ መሰረቱን እንድናሳይ በሚፈልግበት ሰዓት እኛም የምንሰራው መቀጠል አለብን።
እንግዲህ የትላንትናው የኦስካር ሽልማት ይህን ይመስል ነበር። የዛሬው ፕሮግራማችንን በዚሁ ተጠናቋል። መልካም ምሽት እያለን እንሰናበታችን።
መልካም ምሽት።
Kun Radio Sagale Americati.